የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ታህሳስ 17 2017 ዓመተ ምህረት ዝግጅታችን ጀመረ። የኢትዮጵያ የሰብአዊ መብት ጉባኤና የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል በመንግስት አገዱ። በዚህ ዙሪያ ዘገባ ይኖረናል። የኢትዮጵያ ሰብአዊ መብቶች ጉባኤ ዋና ዳይሬክተር ተስፋዬ ገመቹን በገዳው ዙሪያ አነጋግረናል። በኢትዮጵያ ሶማሌ ክልል በሁለት ጎሳዎች መካከል በተፈጠረ ግጭት በርካታ ሰዎች መሞታቸውን ባለስልጣናት አስታውቀዋል። እነዚህና ሌሎች የአገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮችና ተመልካቾቻችን። ፕሮግራሙን በመምራት አብራችሁ የማመሸው ስመኝሽ የቆየ ነኝ። ንጉሱ ታምሬ ከስቱዲዮ ያቀናብርልናል። ለዜናው እንግዱ ወልዴ እዚህ አጠገቤ ይገኛል። የምሽቱ የፕሮግራሙ ዋና አዘጋጅ ቆንጅት ታየናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁን እንድታመሹ እጋብዛለሁ። አሁን በቅድሚያ ከዓለም ዙሪያ ለተሰባሰቡ ዋና ዋና የዓለም ዜናዎች ወደ እንግዱ።
እንደምን አመሻችሁ። አንድ ከፍተኛ የአልሻባብ አዛዥ በድሮን ጥቃት ተገደለ። የሶማሊያው ፕሬዝዳንት የኤርትራ ጉብኝታቸውን አጠናቀቁ። በአንድ ዓመት ውስጥ ወደ ስፔን ለመሻገር የሞከሩ ከ10,000 በላይ ፍልሰተኞች ሕይወታቸውን እንዳጡ ተነገረ። እንዲሁም በእስራኤል ጥቃት 5 ፍልስጤማውያን ጋዜጠኞች መገደላቸው ተሰማ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚ ዜና አልፋለሁ። ከአልሻባብ ከፍተኛ አዛዦች መካከል አንዱ የሆነው መሐመድ ሚሬ ሶማሊያ ውስጥ ኩኒዮ ባሬ በተባለው የታችኛው ሸበሌ ክልል በአሜሪካን የድሮን ጥቃት መገደሉን ቡድኑ አስታውቋል። አልሻባብ ጥቃቱ መቼ እንደተፈጸመ አላስታወቀም። የሶማሊያ የማስታወቂያ ሚኒስቴር ባወጣው መግለጫ ጥቃቱ በሚገባ የታቀደና ከአጋሮች ጋር በአንድነት የተከናወነ መሆኑን አስታውቋል። የሶማሊያ መንግስትና አጋሮቹ መሐመድ ሚሬን ለረጅም ጊዜ ሲከታተሉት እንደነበር መግለጫው ጨምሮ አስታውቋል። መሐመድ ሚሬ ለቡድኑ በመደበኛው መንግስታዊ ስልጣን አጠራር ቢሆን የሀገር ውስጥ ጉዳይ ሚኒስትር ኃላፊነት ላይ እንደነበር ሲታወቅ፣ በቡድኑ ውስጥ በሌሎች በርካታ ኃላፊነቶች ላይም እንደሰራ ታውቋል። ግለሰቡ በሶማሊያና በአሜሪካ መንግስታት በሽብርተኝነት ተፈርጆ ነበር። በሶማሊያ ህገወጥ የገንዘብ ዝውውርን የሚከታተለው ኮሚቴ መሐመድ ሚሬን ጨምሮ በ8 የአልሻባብ አዛዦች ላይ ማዕቀብ ጥሎ ነበር። አሜሪካ ግለሰቡን በልዩ ዓለም አቀፍ አሸባሪነት ፈርጃ ነበር። መሐመድ ሚሬ ከፍተኛ የአልሻባብ መሪ እንደነበርና ቡድኑ በሚሰጣቸው ውሳኔዎች ውስጥ ሚና እንደነበረው የአሜሪካው የውጭ ጉዳይ ሚኒስቴር አስታውቋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በኤርትራ ያደረጉትን የሁለት ቀናት ጉብኝት አጠናቀዋል። ሶማሊያ የተረጋጋች መሆኗን ለማረጋገጥ የቀጠናውን ሰላምና መረጋጋት ለማረጋገጥ ወሳኝ መሆኑን የሁለቱ ሀገራት ፕሬዝዳንቶች በውይይታቸው ማጠቃለያ ላይ መግለጻቸው ተነግሯል። ቀጠናው ግጭትና ሁከት ከሚፈጥሩ የውጭ ጣልቃ ገብነቶች ራሱን ማላቀቅ እንዳለበት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ማሳሰባቸውን የአገሪቱ የማስታወቂያ ሚኒስቴር መግለጫ አመልክተዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በበኩላቸው ኤርትራ የአገራቸውን ብሔራዊ ሰራዊት ለማጠናከር ስለምታደርገው አስተዋጽኦ አመስግነዋል። የፕሬዝዳንት ሐሰን ጉብኝት የመጣው ሶማሊያና ኢትዮጵያ በመካከላቸው ያለውን ውጥረት ለማርገብ ከሁለት ሳምንታት በፊት አንካራ ላይ ስምምነት መፈራረማቸውን ተከትሎ ነው። ሁለቱ ሀገራት አንዱ የሌላውን ሉዓላዊነት እንዲሁም የግዛት አንድነት እንደሚያከብር በፈጸሙት ስምምነት አስታውቀዋል። ሁለቱ ወገኖች በተጨማሪም ኢትዮጵያ ለንግድ ጠቀሜታ የባህር አቅርቦት እንዲኖራት ወደፊት ውይይት እንደሚያደርጉ ተስማምተዋል። የሶማሊያው ፕሬዝዳንት ከሁለት ዓመታት በፊት ከተመረጡ ወዲህ አስመራን ሲጎበኙ ለ8ኛ ጊዜ መሆኑ ነው። ኤርትራ በርካታ የሶማሊያ ጦር አባላትን በማሰልጠን ላይ ስትሆን የተወሰኑት ስልጣናቸውን አጠናቀው ወደ አገራቸው መመለስ ባልሸባብ ላይ በሚወሰደው እርምጃ በመሳተፍ ላይ ናቸው ተብሏል። አድማጮቻችንና ተመልካቾቻችን ይዘና በቀጣይ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በሞዛምቢክ ያለው ድህረ ምርጫ አለመረጋጋት ተባብሶ በቀጠለበት ወቅት ከ1500 በላይ እስረኞች በከፍተኛ ጥበቃ ስር የነበረን እስር ቤት ሰብረው ወጥተዋል። እስረኞቹ አመለጡ የተባለው ከመዲናዋ ማፑቶ 15 ኪሎ ሜትር ርቀት ላይ ከሚገኘውና ከፍተኛ ጥበቃ ይደረግበት ከነበረ እስር ቤት ነው። ለማምለጥ ባደረጉት ጥረትም ከእስር ቤቱ ጠባቂዎች ጋር በተነሳው ግጭት 33 የሚሆኑት ሲገደሉ 15 የሚሆኑት ደግሞ ቆስለዋል ተብሏል። በሀገሪቱ ሰራዊት አጋዥነት በተደረገው ፍለጋ 150 የሚሆኑት ተይዘዋል ተብሏል። 30 የሚሆኑ እስረኞች በሀገሪቱ ሰሜናዊ ክፍል ጥቃት ከሚፈጽሙ ቡድኖች ጋር ግንኙነት እንዳላቸው ተጠቁመዋል። ይህ አሳሳቢ እንደሆነባቸው የሀገሪቱ ፖሊስ አዛዥ አስታውቀዋል። ከእንደ አውሮፓን አቆጣጠር 1975 ጀምሮ ላለፉት 50 ዓመታት በስልጣን ላይ የቆየው የፍሬሊሞ ፓርቲ ባለፈው መስከረም መጀመሪያ ላይ በተደረገው ምርጫ አሸናፊ መሆኑ ከታወጀ ወዲህ በሀገሪቱ በርካታ ሕይወት የቀጠፈ ተቃውሞ ለሳምንታት ተካሂዷል። የገዢው ፓርቲ ዳንኤል ቻፖ አሸናፊ እንደሆኑ ቢነገርም በአብዛኛው ወጣቶች የሆኑ የተቃዋሚው ቬናሲዮ ሞንድላኔ ደጋፊዎች ወደ አደባባይ በመውጣት ተቃውሞ ሲያደርጉ ቆይተዋል። ባለፉት ሁለት ቀናት ውስጥ ብቻ በተደረገ ተቃውሞ ሁለት ፖሊሶችን ጨምሮ ቢያንስ 21 ሰዎች መገደላቸው ታውቋል። እስካሁን 150 ሰዎች ከምርጫው ጋር በተያያዘ ሁከት ሕይወታቸው አልፏል። ክብራትና ክብራን ዜናውን በዚሁ አጠቃልላለሁ። ወደ ስመኝሽ መራቸዋል።
እንግዲሁን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ታህሳስ 17 2017 ዓ.ም ምርጥ ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። ከቀናባሪ ንጉሱ ታምሬ ጋር በመሆን ያስተናገድኳችሁ የማመሻው ስመኝሽ የቆየነኝ የፕሮግራሙ የምሽቱ ዋና አዘጋጅ ቆንጂት ታየናት። በድጋሚ ለማስተዋወቅ ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁን እንድትቆዩ በድጋሚ ጋብዛለሁ። አሁን ቀዳሚ ወደ ሆነው የአብይር ዘገባ እንለፍ። በኢትዮጵያ ሶማሌ ክልል የጸጥታ ኃይሎችና በክልሉ በሚገኘው ዳአዋሌ መንደር የሚንቀሳቀሱ የጎሳ ታጣቂዎች መካከል ለሶስተኛ ጊዜ በተቀሰቀሰ ግጭት በርካታ ሰዎች መሞታቸውን ባለስልጣናት አስታወቁ። የአፍሪካ ቀንድ ዘጋቢ ሃሩን ማሩፍ በዚህ ዙሪያ ያደረሰን ዘገባ ተከታዩ ነው። ሁለት ማንነታቸው እንዳይጠቀስ የጠየቁ የአካባቢው ምንጮች ለአሜሪካ ድምጽ እንደገለጹት በሶማሌ ክልል በሚገኙ ሁለት ጎሳዎች መካከል ውጊያ የተቀሰቀሰው በመሬት አከላለል ምክንያት በአካባቢው ሰፍሮ የቆየውን ውጥረት ተከትሎ ነው። የመጀመሪያዎቹ ሁለት ውጊያዎች የተካሄዱት ባለፈው ሳምንት ረቡዕና አርብ ሲሆን ከሁለቱም ወገኖች ሰዎች መሞታቸው ተመልክቷል። ሆኖም ትላንትና ረቡዕ ታህሳስ 16 ቀን 2017 ዓ.ም በተካሄደው ውጊያ ቁጥራቸው የበዛ ሰዎች መገደላቸውን ሁለቱም ወገኖች አረጋግጠዋል። ግጭቱ የተካሄደው ኢትዮጵያ ውስጥ በሚገኘው የሶማሌ ክልል ቢሆንም ያንደኛው ጎሳ ግዛት ሶማሊላንድ ድረስ የሚዘልቅ በመሆኑ የሶማሊላንድ ባለስልጣናት ድርጊቱን እንዲያወግዙ እንዳስገደዳቸው ተገልጿል። ግጭቱ እንዴት እንደተጀመረ አስመልክቶም ሶማሊላንድና የኢትዮጵያ ሶማሌ ክልል እርስ በርስ ተወነጃጅለዋል። የሶማሊላንድ ባለስልጣናት የሶማሌ ክልል ልዩ ኃይል ሲሉ የጠሯቸው የጸጥታ ኃይሎች የዳአዋሌ ነዋሪዎች ላይ ጥቃት ፈጽመዋል በማለት ንጹሃን ዜጎች ላይ ያነጣጠረ ጥቃት በማድረስ ከሰዋቸዋል። የሶማሊላንድ የሀገር ውስጥ ደህንነት ሚኒስትር አብደላ መሐመድ ባወጡት መግለጫ ልዩ ኃይሉ በአካባቢው የተነሳውን ግጭት ሰላማዊ በሆነ መንገድ ለመፍታት ወደ ዳአዋሌ ሲጓዙ የነበሩ የሶማሊላንድ የሀገር ሽማግሌዎችን አግቷል ሲሉ ገልጸዋል። አክለውም የሶማሊላንድ መንግስት ጠንካራ የጸጥታና የፖለቲካ ግንኙነት ያለውን የኢትዮጵያ ፌደራላዊ መንግስት በይፋ አነጋግሯል ሲሉ
በመግለጫቸው ያመለከቱት ሚኒስትሩ ሶማሊላንድ በደአዋሌ ስለተከሰተው ሁኔታና ልዩ ፖሊስ ስለፈጸመው አሰቃቂ ግድያም አሳውቃለች ብለዋል። የሶማሊላንድ ፕሬዝዳንት ልዩ መልእክተኛ ኤድና አደን እስማኤል በሰጡትና የመንግስቱ ቴሌቪዥን ጣቢያ በሆነው ሶማሊላንድ ቴሌቪዥን በተላለፈው አስተያየታቸው በግጭቱ በርካቶች መገደላቸውን ተናግረዋል።
Somaliland has registered 151 casualties. We have registered 59 deaths.
ሶማሊላንድ እስካሁን 151 ሰዎች ላይ ጉዳት መድረሱን መዝግባለች። የሟቾች ቁጥር 59 ደርሷል። ነገር ግን ብዙዎቹ እኛ ጋር መድረስ አልቻሉም። ለዓለም አቀፉ ማህበረሰብ የማቀርበው ጥሪ በሽዎች የሚቆጠሩት ስደተኞች መኖሪያ መጠለያና ወደ ቀደመው መኖሪያቸው ለመመለስ ጥበቃ ያስፈልጋቸዋል። ይህን ጥሪን ለዩኤንኤችሲአር ማቀርባለሁ። ለቀይ መስቀልና የዓለም የጤና ድርጅትም አቤት እላለሁ። ይህ ዓለም አቀፍ ምላሽ የሚያስፈልገው አደጋ ነው። ሶማሊላንድ ይህን ያህል መጠን ያለውን ሰብአዊ ቀውስ ትቋቋማለች ብሎ መጠበቅ አይቻልም።
የኢትዮጵያ ሶማሌ ክልል ባለስልጣናት በሰጡት ምላሽ የሶማሊላንድ አስተዳደርን በቀጥታ ባይከሱም የሶማሊላንድን ድንበር ጥሰው የገቡ ያሏቸው ታጣቂዎች የሶማሌ ክልል የጸጥታ ኃይሎች ላይ ጥቃት ማድረሳቸውን ተናግረዋል። የሶማሌ ክልል የጸጥታ ቢሮ በፌስቡክ ገጹ አማካኝነት ባወጣው መግለጫ የሶማሊላንድን ድንበር አቋርጠው የገቡ ታጣቂዎች በሶማሌ ክልል ውስጥ በተለይም ሐርሽንና ዩአሌ ከተሞች መካከል በሚገኙ አርብቶ አደሮች አካባቢ ሁከትና ለመረጋጋት እየፈጠሩ ነው ብሏል። መግለጫው አክሎ ሚሊሻዎቹ ከቀናት በፊት ሰላም ለማስከበር ወደ አካባቢው የተላኩ በርካታ የክልሉን ፖሊስ አባላት ገድለዋል ሲል ገልጿል። የጸጥታ አካላት ህግና ስርዓትን ወደ ነበረበት ለመመለስና የዜጎችን ደህንነት ለማስጠበቅ እየሰሩ ነው ያለው መግለጫው ሶማሊላንድ በሚያሳዝን ሁኔታና ከመልካም ጉርብትና በሚጻረር መልኩ በሶማሌ ክልል ውስጥ ያለውን ሁኔታ የተለየ ትርጉም እየሰጠች ነው ሲልም ከሷል። ሶማሊላንድ የሀገር ውስጥ ደህንነት ሚኒስትር ጣልቃ ገብነታቸውን እንዲያቆሙና ጉርብትናቸውን እንዲያከብሩም መግለጫው ጨምሮ ጠይቋል። የሶማሌ ክልል መግለጫ በግጭቱ ምን ያክል ሰዎች እንደሞቱ ግን አልገለጸም። በሃሩን ማሩፍ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈላችሁን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። አንጋፋው የኢትዮጵያ ሰብአዊ መብቶች ጉባኤና የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ከስራ መታገዳቸውን አስታወቁ። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን ሁለቱን የሰብአዊ መብቶች ተሟጋቾች ድርጅቶች ያገደው ገለልተኛ አይደላችሁም፣ ከአላማ ውጪም ተንቀሳቅሳችኋል በሚልና ተያዥ ምክንያቶች መሆኑን በጻፈላቸው ደብዳቤ አመልክቷል። የኢትዮጵያ ሰብአዊ መብቶች ጉባኤ ዋና ዳይሬክተር ተስፋዬ ገመቹና የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር ያሬድ ኃይለማርያም ለአሜሪካ ድምጽ በሰጧቸው አስተያየቶች ድርጅቶቻቸው ላይ የቀረበውን ውንጀላ አስተባብለዋል። ከባለስልጣኑ አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የሁለቱን ድርጅቶች ችግር ተከትሎ ከሰሞኑ የታገዱ የሰብአዊ መብቶች ተሟጋቾች ሲቪል ማህበረሰብ ድርጅቶች ቁጥር ወደ 4 ደርሷል። ኬኔዲ አባተ ዝርዝር አለው።
ከ33 ዓመታት በፊት በ1984 መስከረም ወር ላይ የተቋቋመው በኢትዮጵያ አንጋፋው የሰብአዊ መብቶች ተሟጋች ድርጅት የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉና በ2013 ዳር ወር ላይ የተቋቋመው የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል በትናንትናው ዕለት መታገዳቸውን ዛሬ ሐሙስ ታህሳስ 17 ቀን ባወጡት መግለጫ አስታውቀዋል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን ሁለቱን ድርጅቶች ያገደበት ምክንያቶች በአብዛኛው ተመሳሳይነት ያላቸው መሆኑን ተጽፎ ልናል ያሉት ደብዳቤ ያመለክታል። ከተቋቋሙለት ዓላማ ውጭ መንቀሳቀስና ገለልተኛ አለመሆን ባለስልጣኑ ታህሳስ 14 በጻፈው ደብዳቤ በሁለቱም ድርጅቶች ላይ ካቀረባቸው ውንጀላዎች መካከል ናቸው። የእግድ ደብዳቤው ትናንት እንደደረሳቸው የሚገልጹት የኢትዮጵያ ሰብአዊ መብቶች ጉባኤ ዋና ዳይሬክተር ተስፋዬ ገመቹ ተላልፎብናል ስላሉት እግድ አብራርተዋል።
የእግዱ ምክንያት ተብሎ የተጠቀሰው አንደኛ ከዓላማ ውጭ መንቀሳቀስ፣ ሁለተኛ ገለልተኛ አይደላችሁም የሚል ነው። እና ደግሞ በ2023 አስተዳደራዊ ወጪ
የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከልም ተመሳሳይ ይዘት ያለው የግድ ደብዳቤ እንደደረሰው የማዕከሉ ዋና ዳይሬክተር ያሬድ ኃይለማርያም ገልጸዋል።
በተሰጠን ደብዳቤ ምንድን ነው የሚለው? ባለስልጣን መስሪያ ቤቱ በድርጅታችሁ ላይ የክትትልና ግምገማ ስራዎች እንዳካሄደና በዛ ግምገማ መሰረት ድርጅቱ ከተቋቋመበት ዓላማ ውጪ ተንቀሳቅሷል፣ ገለልተኛ አይደለም፣ ግልጽ የሆነ የደረጃጀት መዋቅር የለውም እና ኃላፊነት በጎደለው መልኩ የተንቀሳቀሰ መሆኑን አረጋግጠናል። በዚህ ምክንያት በአዋጅ ቁጥር 1113 ለህዝባር 2011 አንቀጽ 77 ንዑስ ቁጥር 4 መሰረት ድርጅቱ ከማንኛውም የስራ እንቅስቃሴ የታገደ መሆኑን እናሳውቃለን የሚል ደብዳቤ ነው የደረሰን።
ሁለቱም ድርጅቶች በኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን የቀረበባቸውን ውንጀላ አስተባብለዋል። የኢትዮጵያ ሰብአዊ መብቶች ጉባኤ ዋና ዳይሬክተር ተስፋዬ ገመቹ ድርጅቱ የህግ ጥሰት እንዳልፈጸመ አመልክተው እግዱ በንግግር ሊነሳ እንደሚችል እምነታቸውን ገልጸዋል።
በእኛ በኩል ምንም የታሰበው ህግና ስርዓት አክብረን ነው እየሰራን ያለ ነው። በገለልተኝነት ኃላፊነት ተሰጥቶ ነው እየሰራን ያለ ነው። በ33 ዓመት እንግዲህ ሰመጉ ስራውን በአግባቡ እየተወጣን የቆየው እና ስለዚህ አሁንም የተለየ ነገር የለም። በተቻለ መጠን ለሀገር ሰላም፣ ለሰብአዊ መብት መጠበቅ፣ ለህግ የበላይነት፣ ለዲሞክራሲ መከበር የምንችለውን ሁሉ አስተዋጽኦ እያደረግን ያለ ነው። ስለዚህ ይህንኑ ነው እንግዲህ ከባለስልጣን መስሪያ ቤቱ ጋር እየተነጋገርንበት ያለ ነው። ተስፋ እናደርጋለን እንግዲህ ምናልባት አንደርስታንድ እንግዲህ ሊኖር ይችላል። ስለዚህ ያለውን እውነት ተረድተው ህግዱን በፍጥነት ያነሳሉ ብለን
የቀረቡብን ክሶች አይመለከቱንም የሚሉት የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር ያሬድ ኃይለማርያም በበኩላቸው ለባለስልጣን መስሪያ ቤቱ ደብዳቤ መጻፋቸውን ተናግረዋል።
ደብዳቤያችንም አንደኛ የቀረቡት ክሶች እኛን በቀጥታ ምንም በተዘዋዋሪ መንገድ እንኳን የሚመለከቱን አለመሆኑን አበክረን በመግለጽ ያም ሆኖ ደግሞ ጥቅል ሊሆኑ ክሶች ናቸው። ስለዚህ እነዚህ ክሶች በየትኞቹ ስራዎቻችን ላይ ነው ከተቋቋምንበት አላማ ውጪ የተንቀሳቀስንባቸው? በየትኞቹ ጉዳዮች ላይ ነው የገለልተኛ አለመሆን ዝንባሌ ወይም አድራጎት የፈጸምነው? ያልተገባ ኃላፊነት የጎደለውት የሚባሉት ስራዎቻችንስ የቶቹኞቹ ናቸው? የድርጅት ግልጽ የሆነ መዋቅር የለውም የሚለውም ድርጅታችን ቦርድ መርህ የሆነ ተቋም ነው። ቦርድ አለው፣ ፍቃድም የሰጠን በዚህ አግባብ ራሱ ባለስልጣን መስሪያ ቤቱ ነው። እነዚህ ክሶች እኛን አይመለከቱንም። ግን ያም ሆነ ይህ በዝርዝር ጥፋቶቹ ተገልጸው ቢነገሩን መልስም ለመስጠትም የሚታረምም ነገር ካለ ለማረም እድል ይፈጥር ይሰጠናል በሚል ለባለስልጣን መስሪያ ቤቱ ዛሬ የማብራሪያ መጠየቂያ ደብዳቤ ያስገብተናል።
የአሜሪካ ድምጽ በተመለከተው የግድ ደብዳቤ ዙሪያ ከኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን አስተያየት ለማግኘት የባለስልጣኑ ምክትል ዳይሬክተር ፋሲካው ሞላ የእጅ ስልክ ላይ ደውለን አላነሱም። የሁለቱን ድርጅቶች እግድ ተከትሎ ከሰሞኑ ከማንኛውም የስራ እንቅስቃሴ የታገዱ የሲቪል ማህበረሰብ ድርጅቶች ቁጥር 4 ደርሷል። ባለፈው ህዳር ወር ላይ በቀናት ልዩነት ተጥሎባቸው የነበረው እግድ ከሳምንታት ቆይታ በኋላ ታህሳስ 2 ቀን ተነስቶላቸው የነበሩት የመብቶችና ዲሞክራሲ እድገት ማዕከል ካርድና የህግ ባለሙያዎች ለሰብአዊ መብቶች የተባሉ በሰብአዊ መብቶች ጥበቃ ላይ የሚሰሩ የሲቪል ማህበረሰብ ድርጅቶች ከ5 ቀናት በኋላ ታህሳስ 7 ቀን በድጋሚ መታገዳቸውን መዘገባችን ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ወ
ወደ ተከታዩ ዘገባ ስንልፍ በትግራይ ክልል አክሱም ከተማ የሚገኙ ሙስሊም ሴት ተማሪዎች የጸጉር መሸፈኛ ሂጃብ ለብሰው ወደ ትምህርት ቤት እንዳይገቡ በመከልከሉ ለሁለት ሳምንታት ወደ ትምህርት ቤት እንዳልገቡ የክልሉ የእስልምና ጉዳዮች ጠቅላይ ምክር ቤት ተናገረ። የምክር ቤቱ ጸሐፊ ሐጂ መሐመድ ካሳይ ለአሜሪካ ድምጽ በሰጡት ቃል ሴቶቹ በሃይማኖታዊ አስተምሮ መሰረት ጸጉራቸውን መሸፈን ስላለባቸው የመማር መብታቸው ሊከበር ይገባል ብለዋል። በጉዳዩ ከክልሉ ትምህርት ቢሮና ከአክሱም ከተማ አስተዳደር ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሆኖም ሴት ሙስሊም ተማሪዎች ወደ ትምህርት ቤት የጸጉር መሸፈኛ ሂጃብ አድርገው እንዳይገቡ እንደተከለከሉ ስማቸው ከተጠራ ትምህርት ቤቶች አንዱ አክሱም ሁለተኛ ደረጃ ትምህርት ቤት ትምህርት ቤቶች በፖለቲካና ከሃይማኖታዊ ዘቶች ነጻ መሆን ስለሚገባቸው ሁልጊዜም የሚደረግ ነው ብሏል። ሙልጌታ ጽባ ተጨማሪ አለው።
በትግራይ ክልል አክሱም ከተማ የሚኖሩ ሴት ሙስሊም ተማሪዎች ላለፉት ሁለት ሳምንታት ወደ ትምህርት ቤት የራስ መሸፈኛ ሂጃብ ለብሰው መግባት ስለተከለከሉ ከትምህርት ገበታ ወጥተዋል ሲሉ የትግራይ ክልል እስልምና ጉዳዮች ጠቅላይ ምክር ቤት ጸሐፊ ሐጂ መሐመድ ካሳይ ለአሜሪካ ድምጽ ተናግረዋል። በዚህ ዓመት ከሂጃብ መልበስ ጋር በተገናኘ በአክሱም በሚገኙ ትምህርት ቤቶች ከባለፈው ጥቅምት ወር ወዲህ ውዝግቡ መነሳቱን የገለጹት ጸሐፊው ከዛን ጊዜ ጀምሮ ለክልሉ ትምህርት ቢሮ ተቋማቸው አሳውቆ አዎንታዊ ምላሽ ቢያገኝም ተግባር ላይ ግን ለውጥ የለም ብለዋል።
ጸጉራቸው ሸፍነው እንዲሄዱ ማየት ያልተፈቀደበት ማየት የለበትም ጸጉሯ የአንድ ሴት። ስለዚህ ግዴታው ሃይማኖታዊ ግዴታ ሃይማኖት ፖለቲካ አይገባም፣ ፖለቲካ በሃይማኖት አይገባም እየተባለ በአንቀጽ ተቀምጦ እያለ አሁን ፖለቲካሊ በሃይማኖት እየገባ ነው። ስለዚህ ዝም ብለን የምናየው ነገር አይደለም።
ሴት ሙስሊም ተማሪዎች ከትምህርት ቤታቸው ዩኒፎርም ልብስ የሚመሳሰል የጸጉር መሸፈኛ መጠቀም እንደሚችሉ በ2000 ዓ.ም የወጣ ሀገር አቀፍ መመሪያ እንዳለም ሐጂ መሐመድ ገልጸዋል። ሐጂ መሐመድ በተለይ የ12ኛ ክፍል መልቀቂያ ተፈታኞች ሴት ሙስሊም ተማሪዎች የመመዝገቢያ ጊዜ እያለፈባቸው ነው ሲሉ ተናግረዋል።
አንደኛው እንደያ የሚባል ትምህርት ቤት ነበረ። ከዛ እየጨመረ ወር የሚባል ከላይ ብርክ የሚባል አራት ትምህርት ቤቶች ደርሰዋል። በየቀኑ እየጨመረ መጥቷል። ስለዚህ በአሁኑ ጊዜ ተማሪዎች ከትምህርት ወጥተዋል። እነዚህ ደግሞ ዋናው ነገሩ ደግሞ የሚገርም 3 ወር ሲማሩ የነበሩ የ12 ትምህርት ኦንላይን ምዝገባ የሚካሄድበት ጊዜ ነው አሁን ያለ ነው። በዚህ ሳምንት ያልቃል ምዝገባው። ኦንላይን የ12 ምዝገባ ሙስሊም ተማሪዎች የአክሱም አልተመዘገቡም እስካሁን። የአክሱም ተማሪዎች ሙስሊም ሴቶች ሁሉ በትምህርት ገበታ የሉም። በቃ ለሁለት ሳምንት ወጥተዋል፣ አልገቡም እስካሁን።
ውዝግቡ እንዲፈታ ከክልሉ የትምህርት ቢሮና ከአክሱም ከተማ አስተዳደር ትምህርት ጽህፈት ቤት ጋር እየተወያዩ እንደሚገኙ ጸሐፊው ገልጸዋል። ስሟ እንዲገለጽ ያልፈለገች የአክሱም ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪ በጦርነቱ ምክንያት ለ2 ዓመታት ከሌሎች ክልሎች ተማሪዎች ወደ ኋላ ቀርተናል፣ አሁን ደግሞ በሂጃብ ምክንያት የ12ኛ ክፍል መልቀቂያ ፈተና ሊያመልጠን ነው በማለት ገልጻለች።
12ኛ ክፍል ተማሪ ነኝ። አንደኛው ነገር ፎርሙን እያመለጠን ነው። ፎርሙ እንድትሞሉ ሂጃብ አብቃችሁ መሙላት አለባችሁ እያሉ ነው። ሌሎች ሀገራችን በሂጃብ ፎርሙ እንደሞሉ ነው የምናውቀው። እኛ የምንፈልገው ፍትህ ነው የምንፈልገው። ማለት ሂጃባችን ለብሰን መግባት አለብን፣ ምክንያቱም ሸሪያም አይፈቅደውም እና ዘላቂ መሆን አለበት መፍትሄው። ደግሞ አስቸኳይ ደግሞ መሆን አለበት። እስካሁን መብታችን እየተከበረልን አይደለም፣ የግድ መማር አለብን።
በጉዳዩ ከክልሉ ትምህርት ቢሮ፣ ከአክሱም ከተማ ከንቲባ እና የከተማዋ ትምህርት ጽህፈት ቤት ምላሽ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። ሆኖም ሴት ሙስሊም ተማሪዎች ወደ ትምህርት ቤት የጸጉር መሸፈኛ አድርገው እንዳይገቡ ከከለከሉ ትምህርት ቤቶች አንዱ የአክሱም ሁለተኛ ደረጃ ትምህርት ቤት ነው። የትምህርት ቤቱ ምክትል ርዕሰ መምህር መምህር ገብረ መስቀል ገብረ እግዚአብሔር ትምህርት ቤት ከፖለቲካና ሃይማኖታዊ ይዘቶች ነጻ መሆን ስለሚገባቸው ሁልጊዜ የሚደረግ ተግባር ነው ሲሉ ቅሬታውን አስመልክቶ ምላሽ ሰጥተዋል።
ትምህርት ቤቶች ከሃይማኖትና ከፖለቲካ ነጻ መሆን አለባቸው ይላል የትግራይ ክልል የትምህርት ቤቶች አደረጃጀት መመሪያ። ማንም ተማሪ በትምህርት ቤቱ ሃይማኖቱን የሚያንጸባርቅ ነገር ማድረግ የለበትም። ክርስቲያኑ መስቀል ወይም መጠምጠሚያ መልበስ፣ እንዲሁም ሙስሊሙም ሂጃብ ወይም ኮፍያ ማድረግ አይፈቅድም። የትምህርት ቤቱ መለያ ዩኒፎርም ብቻ ነው መልበስ የሚገባው። የተወሰኑ ተማሪዎች ሂጃባቸውን አናወልቅም ብለው ነበር። አሁን ግን ተማሪዎች የትምህርት ቤቱን መመሪያ ተከትለው እየገቡ ናቸው።
ምክትል ርዕሰ መምህሩ ይህ አሰራር ለዓመታት የቆየ ተግባር ነው ብለው ተናግረዋል። ውዝግቡን በሚመለከት ከትምህርት ሚኒስቴር የህዝብ ግንኙነት ትምህርት ክፍል አስተያየት ለማግኘት ጠይቀን ጉዳዩ የሚመለከተው የክልሉን ትምህርት ቢሮ ነው የሚል ምላሽ ሰጥተዋል። አንድ ስማቸው መግለጽ ያልፈልጉ የክልሉ ትምህርት ቢሮ ሰራተኛ ለቪኦኤ በሰጡት ቃል በክልሉ ትምህርት ቤቶች እስካሁን ተግባራዊ እየሆነ ያለው በ1995 ዓ.ም ምረት የወጣ መመሪያ መሆኑንና በዚያ መመሪያ መሰረት ትምህርት ቤቶች የራሳቸው መተዳደሪያ እንዲያወጡ የሚደነግግ መሆኑን ነግረውናል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ሀገር ውስጥ ዘገባዎች ወጣ ስንል ደግሞ ዓለም በሚቀጥለው ወር የተመረጡን ፕሬዝዳንት ዶናልድ ትራምፕ ወደ ዋይት ሃውስ መመለስ በሚጠባበቅበት ወቅት ታይዋን እያደገ በመጣው የቻይና ጠባጫሪነትና በውል ባልታወቀው የዩናይትድ ስቴትስና ታይዋን ግንኙነት መካከል ተይዛለች። የአሜሪካ ድምጽ ዘጋቢ ዊሊያም ያንግ ከታይፔ ተከታዩን አድርሶናል። ደረጀ ደስታ ያቀርባል።
ከወታደራዊ ሰራተኞች እስከ ሲቪሎች የታይዋን ነዋሪዎች ከቻይና ጫና ጋር በቅርቡ ስልጣን ከሚረከቡት የዩናይትድ ስቴትስ ፕሬዝደንት ጋር ውሉ በትክክል አልታወቀው የወደፊት ሁኔታ እየተዘጋጁ ነው። ቤጂንግ ራሷን የምታስተዳድረው ታይዋንን የቻይና አካል አድርጋ ትቆጥራለች። አስፈላጊ ከሆነም ይህንን ጥያቄውን ለማድረግ ኃይል ተጠቀማለው ትላለች። ፕሬዝደንት ጆ ባይደን ቻይና ጥቃት ከሰነዘረች አሜሪካ ለታይዋን እርዳታ እንደምትሰጥ ደጋግመው ቢናገሩም ተመራጩ ፕሬዝደንት ትራምፕ ግን ለመከላከያው ታይዋን የዩናይትድ ስቴትስን ድትከፍል ሐሳብ አቅርበዋል። አንጀል ቺ የታይዋን ነዋሪ
ትንሽ ተጨንቅ ያለው ምክንያቱም ትራምፕ ምን እንደሚሉ በተግባር ምን እንደሚያደርጉም ሆነ ሳናይ በድብቅ ምን እንደሚያደርጉ ለማወቅ ስለሚያስቸግር ነው። እሳቸው ምንጊዜም ቢሆን የሚሰሩት ለራሳቸው ጥቅምና ለዩናይትድ ስቴትስ ጥቅም ነው።
ትራምፕ በቻይና ጉዳይ ከረር ያለ አቋም ያላቸውን ማርኮ ሩቢዮና ማይክል ዋልስን የካቢኔት እጩ አድርገው ቢመርጡም በታይዋን ላይ የሰጡት አስተያየት ግልጽ ያልሆነ ነው። እንደ አውሮፓ አቆጣጠር በሐምሌ 2023 ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ የትራምፕ ምላሽ እነሆ።
I don't want to say what I'm thinking. You know, I just if I answer that question it will put me in a very bad negotiating position.
የማስበው መናገር አልፈልግም። ለዚህ ጥያቄ መልስ ብሰጥ የመደራደር አቅሜን በጣም ያበላሽብኛል።
ማይክል ኮል በታይፔ ያካባቢ ፖለቲካ ተንታኝ ናቸው።
We don't know at this point if he means it when he wants to return United States to
United States ተመልሳ በሌሎች ሀገሮች ጉዳይ ጣልቃ እንዳትገባ የሚፈልጉ መሆኑን ሲናገሩ ከልባቸው መሆኑን አሁን አናውቅም።
እንደሮፓ አቆጣጠር ህዳር 7 ከሰጠችው ጋዜጣዊ መግለጫ መረዳት እንደሚቻለው የቻይና አቋም ግልጽ ነው። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ማኦ ኒንግ
China firmly opposes any form of official interaction between the United States and Taiwan.
China በዩናይትድ ስቴትስ እና በታይዋን መካከለ የሚደረገውን ማንኛውንም አይነት ኦፊሻላዊ ግንኙነት በጥብቅ ተቃውማለች።
አንዳንድ የታይዋን ነዋሪዎች ዲሞክራሲያዊቷ ደሴት ስቴቶች ከዩናይትድ ስቴትስ እና ተመሳሳይ አስተሳሰብ ካላቸው አካባቢዎች ጋር ያለው ግንኙነት ጠንካራ መሰረት እንዲኖረው ያግዛል ብለው ያስባሉ። ቸን ቸንጊ የታይዋን ፕሬዝዳንት
Trump wants to differentiate himself from Biden, so he has his personal views.
Trump ራሳቸውን ከባይደን መለየት ይፈልጋሉ። ስለዚህ ራሳቸውን የግል አመለካከት አላቸው። ያ ግን ዩናይትድ ስቴትስ ውስጥ ያለውን የታይዋን ስቴት ወይንም ከቻይና አንጻር ያለውን ዓለም አቀፉን የመከላከያ መስመር ላይ ተጽዕኖ ይኖረዋል ብዬ አላስብም።
ባለሙያዎችም በዚህ ስማማሉ። በሚቀጥለው አስተዳደር በዩናይትድ ስቴትስ እና ታይዋን ግንኙነት ላይ የሚኖሩ ዋና ዋና ለውጦች ብዙ አይሆኑም። ታይዋን ፕሬዝዳንት ላይ ቺንግ ቴ
The mood is that we will be very careful and very watchful about the development, but we are not panicking.
ለውጡን አስመልክቶ ያለውን ስሜት በጣም እንጠነቀቃለን። በጥንቃቄ የምንከታተለው ነው። ነገር ግን አንሸበርም። በተጨማሪም በምክር ቤቱ ውስጥ በጣም ጠንካራ የሁለትዮሽ ድጋፍ አለን። ያ ሁሉ ጊዜ በሁሉም ዘርፎች ያሉ የታይዋን አሜሪካን ግንኙነት በማስቀጠልና በማሻሻል የታይዋን ምርጥ የመከላከያ መሰረት ሊሆኑ ይችላሉ።
ታይዋን የአሜሪካንን ድጋፍ መሻቷን በመቀጠል ለመጪው የትራምፕ አስተዳደር ተዘጋጅ ቻይና የታይዋን ፕሬዝዳንት ላይ ቺንግ ቴ በግንቦት ወር ስልጣን ከያዙ በኋላ በታይዋን ዙሪያ ልምምድ በማድረግና የባህር ዳርቻ ጠባቂዎች በሚያደርጉት ትንኮሳ አማካይነት በደሴቲቱ ላይ ወታደራዊ ጫናን እያሳደገች ነው። ድርጊቶች እንደመራጮች ሁሉ በታይዋን መንግስት ላይ ያነጣጠሩ ናቸው ሲል ኮል ተናግረዋል። ማይክል ኮል የአካባቢያዊ ፖለቲካ ተንታኝ
They're hoping that by creating this sense of embattlement and containment of Taiwan that inevitably eventually that would compel
in Taiwan lai yemetekatna bequtetr sir yemegbas smit bemefter የታይዋን መንግስት እንኳን ባይሆን የታይዋን መራጮች ይህን አደጋ ለማስወገድ እንዲነሳሱ ያደርጋቸዋል በማለት ተስፋ ያደርጋሉ።
ኮል ቤጂንግ በታይዋን ላይ የምታደርሰው የጥቃት ደረጃ በአዲሱ የትራምፕ አስተዳደር የታይዋንና ቻይና ፖሊሲዎች ግምገማ የሚወሰን ሊሆን ይችላል ብለዋል።
ወደ አፍሪካ ጉርን መለስና በሐሰት መረጃዎች በማህበራዊ ትስስር ገጾች መበራከት ተከትሎ የሞዛምቢክ ጋዜጠኞች የተሳሳቱና የተዛቡ መረጃዎችን በግንባር ቀደምነት እየተዋጉ ነው። አሚሪሊስ ጉሌን በዚህ ዙሪያ ያደረሰን ዘገባ አስማማው ያቀርባል።
እዚህ በሞዛምቢክ ማቡቶ የሚገኘው የኢቬንዲሲያ ሲዚና ክፍል ውስጥ ሬጂናልድ ዶብ ቻምቡሊና ቡድኑ የተሳሳቱ መረጃዎችንና ሐሰተኛ መረጃዎችን ለመዋጋት እየሰሩ ነው። ርሱና የትራባል ደረባው ኔልሰን ሙካንዲዚ እንደሚሉት የህትመትና የዲጂታል የዜና ማሰራጫዎችን ከአራት ዓመታት በፊት ያቋቋሙት ሌሎች በርካታ ድርጅቶች በዘገባዎቻቸው ውስጥ እውነታን ስለማይፈትሹ ወይም መረጃና ትንታኔን ስለማይጠቀሙ ነው። ቻምቡሌ እንደሚለውም የተከታታያቸው ቁጥርም በፍጥነት ሊጨምር ችሏል።
ጆርናል ኤቪደንሲስ ታልቬስ ፖስተርኛስ ማዮር ቪዚቢሊቲ
ጋዜጠኝነትን ብቻ ይዘን በመቀረባችን ምክንያት የኤቪደንስ ጋዜጣ በአጭር ጊዜ ውስጥ የበለጠ የተመልካች ቁጥርና ታዋቂነትን አግኝቶ ሊሆን ይችላል። በአንድ ወቅት በማህበራዊ ሚዲያ የሚተላለፉ ዋና ዋና ዜናዎችን በመረጃ የምንፈትሽበት ገጽም ነበርን።
በዚህ አመት ቻምቡሌ የሞዛምቢክ ዋና ተቃዋሚ ፓርቲ የሆነውን ሪናሞ ፓርቲ መሪ ኦሱፎ ሙማዲን ለምን በምርጫ ቅስቀሳው የመጀመሪያ ሳምንት ከህዝብ እይታ እንደተሰወሩ በተመለከተ ዘገባ ሰርቶ ነበር። ኢቬደንሲያስ በጩ የፌስቡክ ገጽ ላይ ሙማዴ ወደ ውጭ አገር ለስራ ተልኮ ሂዶ እየሰራ መሆኑን የሚያሳየውን ፎቶ መመርመር ጀመረ።
ዲዛክቲቨምስ ኮንታክት ኳጉም
We already have experimented
with some image verification tools. We have a software.
በደቡብ አፍሪካ የሚዲያ ኢንስቲትዩት ወይም በመጻሩ ሚሳ የሞዛምቢክ ጋዜጠኛው ነው አርማንዶ ናንቱምቦ የሐሰት መረጃ በማህበራዊ ሚዲያ በመስፋፋቱ ጋዜጠኞች የተሳሳቱና የተዛቡ መረጃዎችን እንዴት መዋጋት እንደሚችሉ ለማሰልጠን ዜና ክፍሎችን በቴክኖሎጂ ማደራጀት አስፈላጊ መሆኑን ይናገራል።
Temos maior acesso à informação graças às tecnologias.
Thanks to technology, we have greater access to information and we are able to participate more and more in governance issues, for example.
ለቴክኖሎጂ ምስጋና ይግባውና መረጃ የማግኘት እድል አለን። አሁን ለምሳሌ ከ30 አመታት በፊት አስቸጋሪ በነበረው በአስተዳደር ጉዳዮች ላይ የበለጠ መሳተፍ ችለናል። አሁን እየሆነ ያለው ነገር ከነዚህ ጥቅሞች ጎን ለጎን ጉዳቶችም መኖራቸው ነው። ከጉዳቶቹ አንዱም የተሳሳተ መረጃ ነው።
ናንቱምቦ እንደሚለው የደቡብ አፍሪካ ሚዲያ ኢንስቲትዩት በሞዛምቢክ የእውነታ ማረጋገጫ አገልግሎት ይሰጣል፣ ጋዜጠኞችንም ያሰለጥናል።
Existe no espaço digital
There are digital tools that help us to do this and we at MISA Mozambique have been organizing training for journalism students for journalists
ይህን ለማድረግ የሚረዱን ዲጂታል መሳሪያዎች አሉ። እናኛ በሚሳ ሞዛምቢክ ውስጥ ለጋዜጠኝነት ተማሪዎች ለጋዜጠኞችና ለሲቪል ማህበረሰብ እነዚህን መድረኮች እንዴት መጠቀም እንዳለብን ስልጠና ስናዘጋጅ ቆይተናል።
ህብረተሰቡ መረጃ ለማግኘት በማህበራዊ ሚዲያ ላይ የበለጠ ሲተማመን የሚዲያ ተሟጋች የሆኑት እንደ ኤቪደንሲያንስና በሞዛምቢክ የደቡብ አፍሪካ የሚዲያ ኢንስቲትዩት ያሉ ተቋማት ትክክለኛና እውነተኛ መረጃዎችን ለህዝብ ለማሳወቅ ዋነኛ መሳሪያ ይሆናሉ። በአምሪሊስ ጉሌን ከማፖቶ ለተጠናቀሩ ዘገባ አስማማየ ነው፣ ዋሽንግተን ዲሲ።
እየተመጣጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የሐሙስ ምሽት ስርጭታችንን ነው። ለምሽቱ የመጀመሪያ አጋማሽ ያዝናቸውን ዘገባዎች አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ለሁለተኛው አጋማሽ የመጀመሪያ መሰናዷችን የሚሆነው ደግሞ በሰላም ሂደት በግጭት አፈታት ጥረቶች ውስጥ የምትንቀሳቀስ አንዲት ወጣት የሚያስተዋውቀን ይሆናል። በኢትዮጵያ የሚካሄዱትን ግጭቶች ለማስቆምና ዘላቂ ሰላምን ለማስፈን ወጣቶችን በግጭት አፈታት ሂደቶች ውስጥ በንቃት ማሳተፍ ወሳኝ እንደሆነ በርካታ ጥናቶች ያመለክታሉ። በአፋር ክልል ተወልዳ ያደገችውና በክልሉ የተካሄዱ ጦርነቶች በአካባቢዋ ወጣቶች ላይ ያደረሰውን ጉዳት በቅርበት የተመለከተችው የ26 ዓመቷ ፋጡማ አህመድ ታዲያ በግጭት አፈታት ሂደቶች ውስጥ በመሳተፍ ባደገችበት አካባቢ ዘላቂ ሰላም ሊሰፍን የሚችልበትን መንገድ በማፈላለግ ላይ ትገኛለች። ከፋጡማ ጋር ቆይታ አድርጌ ወጣቶች በሰላም እንቅስቃሴዎች ዙሪያ ያላቸው ተሳትፎ ምን እንደሚመስል አነጋግሬያታለሁ። ቀጥሎ ይቀርባል።
ፋጡማ አህመድ ተወልዳ ያደገችው በአፋር ክልል ከሰመራ ከተማ በ10 ኪሎ ሜትር ርቀት ላይ በመትገኘው ዱብቲ ከተማ ነው። በፌደራል መንግስትና በህወሓት መካከል የተቀሰቀሰው ጦርነት ወደ አጎራባቾቹ የአፋርና የአማራ ክልሎች በተዛመተበት ወቅት ዱብቲ ከተማ በርካታ ተፈናቃዮችን በማስጠለሏ ፋጡማ በነዋሪው ላይ የደረሰውን ከፍተኛ ጉዳት በቅርበት መመልከቷን ትገልጻለች።
በጦርነት የተጎዳ
አማራ ክልሎች በተዛመተበት ወቅት ዱብቲ ከተማ በርካታ ተፈናቃዮችን በማስጠለሏ ፋጡማ በነዋሪው ላይ የደረሰውን ከፍተኛ ጉዳት በቅርበት መመልከቷን ትገልጻለች።
በጦርነት የተጎዳ አካባቢዎች ያው በስራ ጉዳይም እንዲሁም በተለያዩ አጋጣሚዎች እጂ ለማየት ሞክሬ ነበርና በጣም እዛ አካባቢ ያለው ሁኔታ በጣም ያሳዝናል። ማለት እኔ በሄድኩበት ጊዜ ምንም አይነት ሰርቪስ አልነበረም እዛ አካባቢ። ትምህርትም ውሃም ጤናም የተለያየ ሰርቪስ ገና ሪሰርች ላይ አልሆኑም ነበር የሄድኩበት ሰዓት እና በጣም ጉዳት ውስጥ ነበሩ። ኢቨን ኢሞሽናሊ ለራሱ እዛው አካባቢ ሰው ኢሞሽናሊ ሜንታሊ የስነ ልቦና ትልቅ ጉዳት ደርሶባቸው ነበር። እንዲሁም አካላዊ ጉዳት ደርሶባቸው አይቻለው። ሴቶች፣ ህጻናቶች፣ እዛ አካባቢ የሚኖሩ የተለያዩ ማህበረሰብ ክፍሎች አካላዊ ጉዳት ደርሶባቸው ተመልክቻለሁ።
የ26 ዓመቷ ፋጡማ እንደምትለው ከሰሜን ኢትዮጵያው ጦርነት በተጨማሪ በአፋርና በሶማሌ አዋሳኝ አካባቢዎች በተደጋጋሚ የሚደርሱ ግጭቶች ያደረሷቸው ውድመቶች በተለይ በወጣቱ ላይ ያደረሰው አካላዊና ስነ ልቦናዊ ጉዳት ከፍተኛ ነው።
ደግሞ ጦርነት ያለበት አካባቢ ላይ ስትኖሪ በጣም ብዙ ጉዳቶች አሉ። መጀመሪያ ያው አንሰርቴኒቲ ያለው ማለት ያ ማለት ነገ ከነገ ወዲያ ምን ይገጥመኛል ብሎ ማሰብ፣ እርግጠኛ ለመሆን ወደ ልማትና ራስን ወደ ማብቃት ከመሄድ ይልቅ ወደ ጦርነት መሳተፍም ሊኖርብሽ ይችላል። ያው ኤሪያሽ ላይ እስካለ ድረስ ወደሽም ሆነ ተገደሽ ወደ ጦርነት ልትገቢ ትችያለሽ። እንዲሁም ደግሞ በዛ ጦርነት ሰላም ልትሆኝ ትችያለሽ። አካስቢ ሞሮቨር ደግሞ ወጣት እንዲሁም ደግሞ ሴት ስትሆኚ በጦርነቱ የመጎዳትሽ ድግሪው በጣም ከፍ ይላል እና በጣም ጉዳት ያስከትላል።
ፋጡማ በተደጋጋሚ ከሚከሰቱ ግጭቶችና የፖለቲካ አለመረጋጋቶች በተጨማሪ በተፈጥሮ አደጋዎች ምክንያት ለተደጋጋሚ ድርቅ በመትጋለጠው የአፋር ክልል ውስጥ ማደጓ የፈጠረባትንም ጫና ትገልጻለች።
በጦርነት ምክንያት ቤተሰብ ያው አንቺም ትምህርት ላይ እንድትውይለት ወይም ደግሞ እዛ ጅጅጋ ዩኒቨርሲቲ በሰላም ገብቼ እንደማር በማለት የተለያዩ ወጪዎች ላይ ይዳረግ ነበር። ለምሳሌ ፕሌን ትኬት መቁረጥ ሊሆን ይችላል። ሰላም ስላልነበረው ኤሪያው ማለት ነው። ሞሮቨር ያው ኮንፍሊክት ስንል ያው አፋር ክልል የሰሜን ኮንፍሊክትም ነበር፣ እንዲሁም ደግሞ ሶማሌ ክልል ጋር በተለያዩ አጋጣሚዎች የተለያዩ ኮንፍሊክቶች ነበር እና ያው ወደ አዲስ አበባ የሚሄደው መንገድ በጣም ለብዙ ሰዓት ዝግ ነበር እና በእኔም ላይ በጣም ተጽዕኖ ያሳድራል። በቤተሰብም ላይ አላግባብ የሆኑ ወጪዎችንም ሊያሳድር ይችላል።
ፋጡማ በእነዚህ ተጽዕኖች ሳትሸነፍ ትምህርቷ ላይ ማተኮር በመቻሏ ከጅጅጋ ዩኒቨርሲቲ በሕግ ተመርቃለች። ነገር ግን ሁልጊዜም እረፍት ለሚነሳት የትውልድ አካባቢዋ ሰላም ማጣት መፍትሄ ለማፈላለግ በግጭት አፈታት ዙሪያ ከሚንቀሳቀሱ እንደ ዴስቲኒ ኢትዮጵያ ያሉ ተቋማት ጋር ትሰራለች።
እንደዚህ ፕላትፎርሞች ላይ መሳተፍ የጀመርኩት ያው እንደነገርኩሽ የዩኒቨርሲቲ ተማሪ እያለሁ ጀምሮ ነው። ምክንያቱም ያው ዳይሬክትሊ ወይ ሆ ዳይሬክትሊ ኦን ዳይሬክትሊ ያው ወጣቱ በእንደዚህ አይነት ጉዳዮች ላይ ዋንኛ ተጠቂ ነውና መፍትሄም መስጠት ያለበት ወይም ደግሞ መፍትሄ ሰጭ መሆን ያለበት ወጣቶች በተለይም ደግሞ ሴቶች ናቸው ብዬ ስለማስብ ያው ፍላጎቱ ስለነበረኝ እንዲሁም ደግሞ ፍላጎቱ ብቻ ሳይሆን እድሉንም ስላገኘሁኝ እድሉ ስለተመቻቸልኝ እንደነዚህ አይነት ፕላትፎርሞች ላይ መሳተፍ ችያለሁ። በግጭት ባለበት አካባቢ ስትሆኚ ተጎጂም ስለምትሆኚ ራስሽ ደግሞ ለእንደዚህ አይነት ጉዳቶች ወይም ደግሞ ለእንደዚህ አይነት ግጭቶች መፍትሄ ሰጭ መሆን አለብኝ ብለሽ እምነቱ ያድርብሻል። እና ያው ግጭት አካባቢ መኖርም ለግጭቶች መፍትሄ ለመስጠት ይጋብዝሻል ወይም ደግሞ ፍላጎቱ ያድርብሻል።
በኢትዮጵያ የሚካሄዱ ግጭቶች በወጣቶች ሕይወት ላይ ያሳደረውን ተጽዕኖ ለመረዳት የኦክስፎርድ ዩኒቨርሲቲ ጥናት አካሂዷል። ከአማራ ክልል በጥናቱ ከተሳተፉ ወጣቶች 47 ከመቶ የሚሆኑትና ከትግራይ ክልል ከተሳተፉት 33 ከመቶ የሚሆኑት ወጣቶች ለከፍተኛ የአእምሮ ጭንቀት ወይም የስሜት ቀውስ መዳረጋቸውን አመልክቷል። አብዛኞቹም ሕይወታቸውን መልሰው ለመገንባት መቻላቸውን ይጠራጠራሉ። ፋጡማ እንደምትለው እነዚህን ወጣቶች ወደ ሰላማዊ እንቅስቃሴዎች ማምጣት የተሻለ ተስፋ እንዲኖራቸው ይረዳል።
ያው ወጣቶችን ለማሳተፍ እየተሞከረ ነው። ነገር ግን ያው እንደ ተሳትፎ ሊሳተፉ ይችላሉ እንጂ ውሳኔ ሰጭነት ላይ ብዙ ጊዜ ወጣቶች አይሳተፉም እና እነዛ ክፍተቶች አሉ። ግን ያው የተጀመሩ ጅማሮች አሉ።
ፋጡማ ከተለያዩ የኢትዮጵያ አካባቢዎች ከተሰባሰቡ ወጣቶች ጋር በመሆን በዴስቲኒ ኢትዮጵያ ውስጥ የምታደርገው እንቅስቃሴ ብዙ ነገሮችን እንዳስተማራትም ትገልጻለች።
ስሜታዊነት መታየት የለበትም። አዳማጭ መሆን አለብን። በእኛም ላይ ደግሞ የደረሱት ጉዳቶች በሌላኛው በኩል ባለው አካልም ላይ ደርሷል። ያ ማለት ዊት ኦፖነንት ፓርቲ እንደነዚህ አይነት ጉዳቶች ስለደረሰ ሁሌም እኔን ተጠቂ ብለን ማሰብ እንደሌለብን ከኛ እኩል ደግሞ ሌሎች አካላቶች እንደሚጠቁ እና አዳማጭ መሆን እንደነዚህ አይነት ዲያሎጎች ላይ በምንሳተፉበት ሰዓት አዳማጭ መሆን እንዳለብን እንደነዚህ አይነት ነገራቶችን ያው ተገንዝቤያለሁ።
የሰላም ሂደት ከራስ ነው የሚጀምረው የምትለው ፋጡማ በሰላም ጥረቶች ውስጥ የወጣቶች ዋና ሚና መሆን ያለበት ግጭት ቀስቃሽ የሆኑ መልእክቶችን ከማሰራጨት መቆጠብ ነው ትላለች። መንግስትና መንግስታዊ ያልሆኑ ተቋማትም ግጭትን ለመፍታት የሚያደርጉት ጥረት ዘላቂ ሰላም እንዲያመጣ ወጣቶችን ከማሳተፍ ባለፈ ወደ ውሳኔ ሰጭነት ማምጣት እንዳለባቸው ትመክራለች። በአሜሪካ ድምጽ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ዝግጅታችን ከአሜሪካ ድምጽ እንደቀጠለ ነው። ያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። በኢትዮጵያ ህገወጥ ነጋዴዎችና ደላሎች ሸማቾችን ማህበረሰብ ለተባባሰ የኑሮ ውድነት ዳርገውታል ሲሉ የሸማቾች መብት ተቆርቋሪ ማህበራትና የህዝብ ተወካዮች ምክር ቤት አባላት ይከሳሉ። ነጋዴዎች በበኩላቸው መንግስት ግብርን ጨምሮ ህጋዊ ነጋዴ ላይ የሚያደርሰው ጫና በርትቷል ሲሉ ቅሬታቸውን ያሰማሉ። በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት መምህር የሆኑት ዶክተር ዳኪቶ አለሙ ደግሞ ለተፈጠረው የዋጋ ንረት አንዱ ምክንያት ዘመናዊ የንግድ ስርዓት መፍጠር አለመቻሉ መሆኑን አመልክተዋል። በኢትዮጵያ በአሁን ሰዓት ያለው የሸቀጦች ዋጋ ንረት 19 በመቶ እንደሆነ የሚገልጸው መንግስት በበኩሉ የዋጋ ንረትን ለማረጋጋት እየሰራው ነው ሲል ይገልጻል። አስማማው አየነው በዚህ ዙሪያ ያደረሰን ዘገባ ቀጥሎ ይቀርባል።
የምግብ ሸቀጦችን ጨምሮ በአገር ውስጥ በሚመረቱም ሆነ ከውጭ በሚገቡ ምርቶች ላይ በየጊዜው የሚጨመረው ዋጋ እንዳማረራቸው የአሜሪካ ድምጽ በተለያየ ጊዜ ያነጋገራቸው ነዋሪዎች ሲገልጹ ቆይተዋል። አቶ ቁምላቸው አበበ ከተቋቋመ 4 አመት የሆነውና በሸማቾች መብት ማሳወቅ ላይ የሚሰራው የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ዋና ዳይሬክተር ናቸው።
የኑሮ ውድነቱ በሽማቹ ላይ ያደረሰ ያለውን ጫና እንደሚከተል ያስረዳሉ።
ከፍተኛ ችግርና ስቃይ ላይ ነው ያለው። እንግዲህ ተማች የምንለው አንድን ምርት ወይንም አገልግሎት ለትርፍ ሳይሆን ለፍጆታ የሚሸምት ከሆነ ሸማች ነው እና ይሄ አብዛኛው ሸማች በሰራተኛ ነው፣ የመንግስት ተቀጣሪ ነው፣ አነስተኛ ገቢ ያለው ነው። በአጠቃላይ በዚህ በኑሮ ውድነቱ በዋጋ ግሽበቱ ከፍተኛ ጉዳት እየደረሰበት ልጆቹም እሱም በቀን ሁለቴ በቀን ሶስቴ መብላት እስኪቸገር ድረስ ያው በተለያዩ መገናኛ ብዙሃን ትሰምታላችሁ፣ የመንግስት ሰራተኛው ከአቅሙ በላይ እየሆነ መምህሩም ሌላው የህብረተሰብ ክፍልም በኑሮ ውድነቱ በዋጋ ግሽበቱ የተነሳ ከፍተኛ ለሆነ የኢኮኖሚ የማህበራዊ የስነልቦናዊ ችግር ተዳርጎ በከፍተኛ መከራና ሰቆቃ ውስጥ ነው ያለው።
የህዝብ ተወካዮች ምክር ቤት ማክሰኞ ህዳር 24 2017 ዓ.ም የንግድና ቀጠናዊ ትስስር ሚኒስቴር የሥራ ክንውን ሪፖርቱን ባዳመጠበት ወቅትም የምክር ቤቱ አባል አቶ አበራ አዳሙም ህዝቡ በኑሮ ውድነቱ መማረሩን ገልጸዋል።
በዓለም አቀፍ ተጨባጭ ሁኔታዎች ምክንያት ከውጭ የሚገቡ ሸቀጦች ዋጋ የኑሮ ውድነቱን እያጓነው ከመሆኑም በላይ በተለይ በአገር ውስጥ ምርቶች ላይ የሚደረገው ምክንያት የለሽ ጭማሪ የህዝቡን ኑሮ እንዲመሳቀል አድርጎታል። ለምሳሌ ጤፍ፣ ስንዴ፣ ምስርም ሆነ ሌሎች የአትክልትና ፍራፍሬ ምርቶች አገር ውስጥ የሚመረቱ ቢሆኑም በጥራትም ሆነ በብዛት ገበያ ላይ አይገኙም። ቢገኙም ዋጋቸው እጅግ የተጋነነ በመሆኑ በቀላል የሚቀመስ አይደለም። የችግሩ ምንጭ ደግሞ ሰው ሰራሽ መሆኑ አይካድም። ህጋዊ ነጋዴው በኮንትሮባንድ ነጋዴዎችና በደላላ እየተጠለፈ መስራት ከማይችልበት ደረጃ ላይ ደርሷል። በዚህ የተነሳ ልጆቼን የማበላቸው አጣሁ የሚሉ አዛውንቶች ጋሽዬ ቁራሽ የዳቦ መግዣ ስጠኝ እራበኝ የሚሉ አንጀት የሚበሉ በርካታ ህጻናትን ማየት በከተማችን እየተለመደ መጥቷል። ልመና አልነበረም ማለት አይደለም። አሁኑ ግን እጅግ እየተባባሰ ሄዷል። ደላላ ዋጋ ይሰምናል። ደላላ ዋጋ ይሰቅላል፣ ቢፈልግም ይወርዳል። ለዚህ አንድ ወቅት የሱዙኪ መኪና ዋጋን ሰማይ አድርሶ መሬት አስልሶት የነበረበትን አጋጣሚ ማስታወስ ይቻላል። ባጭር አነጋገር ደላላ የንግዱን ስርዓት ወይም ሲስተም እንደ ተባይ ወሮታል።
በኢትዮጵያ አሁን ያለው የሸቀጦች ዋጋ ንረት 19% እንደሆነ መንግስት ይገልጻል። ይህም ባለፈው ዓመት በተመሳሳይ ጊዜ ከነበረው 29.2% ከፍተኛ የሆነ ቅናሽ ያሳየ መሆኑን በመጥቀስ የዋጋ ንረትን ለማረጋጋት እየሰራ መሆኑን የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ለምክር ቤቱ ተናግረዋል።
የመሠረታዊ ሸቀጦች አቅርቦትን በተመለከተ ባለፉት አምስት ወራት ገደማ በዋናነት መሠረታዊ ሸቀጥ አቅርቦት የሚባሉ ጉዳዮች ሲቀርቡ የነበሩት በመንግስት ሳይሆን በግሉ ሴክተር በተለይ በፍራንኮ ቫሉታ አማካይነት መንግስት ቀረጥና ታክስ ነጻ አድርጎ ገብቶ ነው ገበያ ሊረጋጋ የቻለው።
የዋጋ ንረትን ለመቆጣጠር ባለፉት 5 ወራት በ105,000 ህገወጥ ነጋዴዎች ላይ እርምጃ ተወስዷል ሲሉ ለምክር ቤቱ የገለጹት ሚኒስትሩ ይህም ውጤት አምጥቷል ሲሉ ይገልጻሉ። የአሜሪካ ድምፅም ለኑሮ ውድነቱ መባባስ አንዱ ምክንያት ተደርገው የሚጠቀሱት ነጋዴዎችን በተመለከተ በመርካቶ የሚሰሩ ነጋዴዎችንና የአዲስ አበባ ከተማ ነጋዴዎች ማኅበራትን ለማነጋገር ያደረገው ጥረት አልተሳካም። ይሁንና ከ3 ሳምንት በፊት በአዲስ አበባ ከተማ የሚሰሩ ነጋዴዎች ከከተማዋ ከፍተኛ የሥራ ኃላፊዎች ጋር በነበራቸው ውይይት ታክስን ጨምሮ በመንግሥት የሚደርስባቸውን ጫናና አሰራሮችን በተመለከተ ቅሬታቸውን ሲያቀርቡ በከተማ አስተዳደሩ የመገናኛ ብዙሃን በተላለፈው ውይይት ላይ ተደምጠዋል።
ባልተማከለ ሲስተም ውስጥ ነው ያለነው። ደረሰኝ አልቆረጥክም ተብዬ 100 ብር አትርፌ 100,000 ብር እኮ ነው የምጠየቀው።
አሁን ደረሰኝ ቁረጡ ሲባል ሌላ ነገር ነው የሚመስለው። ደረሰኝ ይዞት የሚመጣ እኮ ገንዘብ ነው በራሱ ማለት ነው። እና የንግድ ስርዓቱ ካልተስተካከለ የታክስ ስርዓቱ እጅግ በጣም ሊስተካከል አይችልም። መጀመሪያ የታክስ ስርዓቱ መስተካከል መቻል አለበት። የንግድ ስርዓቱ
በአዲስ አበባ ዩኒቨርሲቲ ንግድ ስርዓት ትምህርት ቤት መምህር የሆነው ዶክተር ዳኪቶ አለሙ በሸማቹ ላይ ለሚከሰቱ የተጋነኑ ዋጋ ጭማሪዎች መንግስት በህጋዊ ነጋዴዎች ላይ የሚፈጥረው ጫና አንዱ ምክንያት መሆኑን ያስረዳሉ።
የታክሱ ባለስልጣን ብዙውን ጊዜ ንግዱ ላይ ያለው ማህበረሰብ ፖዘቲቭሊ አይ ነገሮችን ከማየት በስተይ በተቃራኒ ታክስ ያጭበረብራል በሚለው ማይንድ ሴት ነው የሚንቀሳቀሰው ማለት ነው። ሶ ይሄ አይነት አካሄድ ደግሞ ፎርማል ውስጥ የገቡትም በተሻለ ቢዝነስ ስራ ላይ እንዳይሰማሩ፣ በጥሩ ሁኔታ እንዳያድጉ፣ እነሱም ደግሞ ይዝ በሌላ በኩል በፎርማል ሆኖ በትክክለኛ ሁኔታ ሰርቶ ከበልጸግ በጎን በኩል መሄድም ይታያል። ሶ ፎርማል የሆኑት ላይ ከፍተኛ የግብር ጫና እንዳለ ይገምታለሁ ማለት ነው። ይሄ ሲሆን ደግሞ እነዚህ ፎርማል የሆኑት በአስመጪነት ሊሆን ይችላል፣ በአምራችነት ላይ የተሰማሩ ሊሆኑ ይችላሉ። እነሱም ቴክኒካሊ ያው ወደ ሽያጭ በሚሸጡት እቃዎች ላይ ዋጋቸውን ከፍ ማድረጋቸው አይቀርም። ሰው መጨረሻ ላይ ደግሞ የሸማቹ ማህበረሰብ ላይ ከፍተኛ የዋጋ ጫና እንደሚፈጥር ይገመታል ማለት ነው። ስለዚህ እኔ እንደ ችግር የዚህ በሙሉ ቪሸስ ነው ማለት ነው። አንዱ ችግር ጋር ይሄዳል ማለት ነው።
በንግድ ስርዓቱ ሰንሰለት ውስጥ ያሉ ደላሎች ሌላው የሸማቹ ማህበረሰብ ለገጠመው የኑሮ ውድነት ምክንያት ተደርገው ይነሳሉ። ደላሎች የሸቀጦች ዋጋ እንዲኖር ያደርጋሉ ሲሉ ጥናት አጣቅሰው የሚናገሩት የኢትዮጵያ ሸማቹ መብት ተቆርቋሪ ድርጅት ዋና ዳይሬክተር አቶ ቁምላቸው አበበ ማህበረሰቡ ላይ የሚደርሰውን የኑሮ ጫና ለመቀነስ ከተፈለገ መንግስት ይህን ማስተካከል ይኖርበታል ይላሉ።
ይህ የግብይት ስርዓት እኮ የሚመራው በደላላል። አሁን ከአርባ ምንጭ የሚመጣ ሙዝ አዲስ አበባ እስኪገባ ድረስ የአዲስ አበባ የሚረከቡት የተወሰኑ ሰዎች ናቸው። ከዛም ደግሞ ወደዚህ የሚያመጡት በዛ አካባቢ ባሉ ደላሎች እና አዲስ አበባ ውስጥ ባሉ ተረካቢዎች ነው። የሚገርመ ነገር የኢትዮጵያ ጥናት ኢንስቲቱት አንድ ጊዜ ባደረገው ጥናት ምርት ከአምራቹ ሸማቹ ጋር የሚደርሰው 58% ጨምሮ ነው። 58% የሚጨምረው ለአርሶ አደሩ ወይም ለአምራቹ ሳይሆን በመሀል ያለው ደላላና በመሀል ያለው ምንም እሴት የማይጨምር የገበያ ተዋናይ 58% ጨምሮ ነው ለእኛ ለሸማቹ የሚያደርሰው። 100 ብር የሚያወጣ ጋር እኔ ጋር ሲደርስ 158 ብር 160 ብር ይደርሳል ማለት ነው። ሌላውን በዚህ መንገድ አስለው ደላላው በቤት ክራይ ብትል ይሄ የአከራይና ተከራይ አዋጅ ከወጣ በኋላ እንደው ፎይታ አንጻራዊ ፎይታ ተገኘ እንጂ በቤት ክራይ በለው በንግዱ በለው ደላላ የማይገባበት የኢኮኖሚ ዘርፍ የማይገባበት የህይወታችን ቅንጣት የለም።
በንግድ ስርዓት ውስጥ አሉ ስለተባሉ ደላሎች በተመለከተ በዚህ ተወካዮች ምክር ቤት ጥያቄ ተነስቶላቸው የነበሩት የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ በበኩላቸው መሰረታዊ ሸቀጦችን ጨምሮ በአንዳንድ የንግድ ስርዓት ውስጥ ባሉ እሴት በማይጨምሩ ባሏቸው የደለላ ስራዎች ላይ እርምጃ ተወስዷል ሲሉ ተናግረዋል።
ደላላን በተመለከተ ደላላ በዓለም አቀፍ ደረጃ ኤጀንት የሚባለውን ስያሜ የያዘ ነው። ትልቅ የተከበረ ሙያ ነው። በእኛ ሀገር ሳይሰሩ መክበር ልምምድ ማሳያ የሆነው ደላላ ቫልዩ አድ ሳያደርጉ ከናወን ተግባር በመሆኑ በተለይ በመሰረታዊ ሸቀጦች ግልጋሎትና በንግድ ስርዓቱ ውስጥ እሴት በማይጨምር ግልጋሎት የሚገኝ ሀብት በመሆኑ የፌዴራል ንግድና ቀጠናዊ ትስስር ሚኒስቴር አንዳንድ የደላላ መስኮችን በተለይ በቁም እንስሳት በመሰረታዊ ሸቀጦች ደላላ ከግብይት እንዲወጣ የንግድ ስራ መደቡን ጭምር ነው የፋቅ ነው።
ዶክተር ዳኪቶ አለሙ በበኩላቸው በንግድ ሰንሰለቱ ላይ ለሚታዩ ችግሮች መፍትሄው ህገወጥ ንግድን ወደ ህጋዊ ማምጣትና የንግድ ስርዓቱን ማዘመን ይላሉ።
የኛ ሀገር በቁጥር ደረጃ የታክስ ኦቶሪቲ የምንበል የባለስልጣኑ የምንበል የንግድ ሚኒስቴር በቁጥር ደረጃ ምን ያህል ሰው በቢዝነስ ላይ አለ ወይም ደግሞ ምን ያህል ቢዝነሶች ኢትዮጵያ ውስጥ በቁጥር አለ የምለውን በውል ለራሱ የሚያውቁ አይመስለኝም። ሰው በዋናነት ሞር ፎከስ የሚደረገው አምኖ ሲስተም ውስጥ የገባውን አካል ስ ሞር መጨቆን ላይ ነው ቦልቴጅ የሚያተኩረው ማለት ነው። ለምሳሌ አይተን ከሆነ በቅርብ ጊዜያት በተለይ አሁን ባለው ሁኔታ ላይ በቁጥር መደገፍ ቢያስቸግርም ግን ሰዎች የንግድ ፍቃዳቸውን መልሶ ቢዝነስ የማቆም ስርዓትም ይታያል አሁን ላይ ማለት ነው። በተለይ መንግስት የሚያወጣቸው ህጎችም ሌሎቹን ፎርማል ቢዝነስ ውስጥ የገቡት በትክክለኛው ቢዝነስ ውስጥ የገቡትን የሚያቆይ እንደገና ደግሞ ያልገቡትን የሚያበረታታ ሆኖ አላየውም።
ላለፉት 60 ዓመታት ተግባራዊ የተደረገው የንግድ ህግ በ2013 ዓ.ም ተመረተ እንዲሻሻል ተደርጎ ወጥቷል። ከህግ ማሻሻያው ባለፈ የተረጋጋ የንግድ ምቹ ሁኔታ መፍጠር በዘርፉ የሚታዩ ችግሮችን ለመፍታት ያግዛል ሲሉም ዶክተር ዳኪቶ አለሙ ይናገራሉ።
ንግድም በሎ ኢንቨስትመንትም ብትወስድ አፌክት የሚያደርገው በአንድ ሀገር ውስጥ አንሰርቴኒቲ ነው። ሰዎች አባር በሆነ ነገር ላይ እርግጠኛ ካልሆኑ የውጭንም ኢንቨስትመንት በሎ የሀገር ውስጥም ኢንቨስትመንት ወይንም ንግድ በሎ ሊያድግ አይችልም። ስለዚህ የሚወጡት ህጎች የተናበቡ መሆን አለባቸው። የሚወጡት የታክስ ህጎችም ሰፊውን ማህበረሰብ ያሳተፈ ቢሆን፣ የሚወጡት ህጎች ደግሞ የተለዋዋጭነታቸው አነስተኛ ቢሆን አንሰርቴኒቲ የሚለውን እንዳይፈጥርም ማለት ነው። እና እነዚህ ነገሮች በተለይ ደግሞ ስቴክ ሆልደርስ ምንላቸው ባለድርሻ አካላቶችን ማሳተፍ የእነሱንም መስማት አስፈላጊ ነው ብዬ አስባለሁ።
ሸማቹ የሚገጥመውን የዋጋ ንረት በዘላቂነት ለመፍታት የምርት አቅርቦትን ማሳደግ ላይ መንግስት ትኩረት አድርጎ እንዲሰራ የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ዋና ዳይሬክተር አቶ ቁምላቸው አበበ ጠይቀዋል።
ከዋጋ ግሽበቱን የኑሮ ውድነቱን ታሳቢ ያደረገ የደሞዝ ማስተካከያ ይደረግ ይገባል። ሌላው ደግሞ በአቅርቦትና በምርት በፍላጎት መካከል ያለው ልዩነት መጥበብ አለበት። አሁን ባለፈው ስንዴ አምርተናል ለሀገር ውስጥ ገበያ ከማቅረብ ይልቅ ወደ ውጭ ለመላክ ነው ሩጫ የተያዘ። በሀገራችን በአንዱ አንድ አባባል አለ፣ የአውድማ አግማስ ቅመሱ ይባላል። አውድማው ተበራይቶ ልክ ወደ ቤት ሊገባ ሲል ቅመሱልኝ ይባላል። ይህ ባህላችን ነው። ግን ባለፈው ልክ ከፍተኛ የስንዴ ምርት ተገኘ፣ ገበያ ላይ ከማቅረብ ይልቅ ወደ ውጭ ለመላክ ነው ሩጫ ይደረግ የነበረው እና መንግስት አንደኛ ይህን የግብይት ስርዓቱን ማስተካከል አለበት። በሰራተኛው ላይ በዜጎች ላይ የሚጣለውን ተደራራቢ ግብር ታክስ መቀነስ አለበት። የግብር መሰረቱን ማስፋት እንጂ የተወሰኑ ግብር ከፋዮች ላይ የሚጭነው የታክስ ዕዳ ለዞሮ ዞሮ መዳረሻው ሸማቹ ላይ ነው የሚሆነው። ስለዚህ ሸማቹን ታሳቢ ያደረገ ስራ ሊሰራ ይገባል። የፖለቲካዊ ቁርጠኝነት ይጠይቃል። የመንግስት ባለስልጣናት የኛን የሸማቹን ስም የኑሮ ሁኔታ እንደኛ ይሰማቸዋል ወይ ብዬ ጠይቃለሁ። የማይሰማቸው ከሆነ በፖለቲካዊ ቁርጠኝነት ሊሰሩት አይችሉም። እና በጣም የተወሳሰበ ችግር ነው ያለው። እኔ ስለ ሸማቹ ባሰብኩ ቁጥር እውነት ለመናገር በየቀኑ በምሰማው በማየው ነገር እያዘንኩ ነው ያለው። መንግስትም በተመሳሳይ ሁኔታ ትኩረት ሰጥቶ መፍትሄ ሊያበጅ ይገባል።
የኢትዮጵያ መንግስት የውጭ ምንዛሬ ዋጋ በገበያ እንዲወሰን ያደረገውን የፖሊሲ ለውጥ ተግባራዊ ማድረግ የጀመረባቸው ባለፉት 4 ወራት የብር የመግዛት አቅም በጥፍ የተዳከመ ሲሆን ይህም የማህበረሰቡን የኑሮ ሁኔታ አስቸጋሪ እንዳደረገው የምጣኔ ሀብት ባለሙያዎች ሲገልጹ ቆይተዋል። በአንጻሩ መንግስት ይህን ለመቋቋም ያስችላል ያለውን 582 ቢሊዮን ብር ተጨማሪ በጀት ህዳር 14 2017 ዓ.ም ለሕዝብ ተወካዮች ምክር ቤት አቅርቦ ማስጸደቁ ይታወሳል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
አድማጮችና ተመልካቾቻችን የምሽቱን ዝግጅታችንን ወደ ማጠናቀቁ ተቃርበናል። ከዛ በፊት ግን አሁን አንድ የደረሰን ዜናና የዓለም ማጠቃለያ ዜናዎችን አጋራችኋለሁ። በየመን ሰነአ ዓለም አቀፍ አውሮፕላን ማረፊያ የደረሰውን ጥቃት ተከትሎ በወቅቱ በስፍራው የነበሩት የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ከጥቃቱ መትረፋቸውን አስታውቀዋል። ዶክተር ቴድሮስ በኤክስ በማህበራዊ መድረክ ላይ ባሰፈሩት መልእክት በየመን የተገኙት በሀገሪቱ ታግተው የሚገኙ የተባበሩት መንግስታት ድርጅት ሰራተኞችን ለማስለቀቅ ድርድር ለማድረግ እንደነበር አመልክተዋል። ከአልሻባብ ከፍተኛ አዛዦች መካከል አንዱ የሆነው መሐመድ ሚሬ ሶማሊያ ውስጥ ኩንዮ ባሬ በተባለው የታችኛው ሸበሌ ክልል በአሜሪካ የድሮን ጥቃት መገደሉን ቡድኑ አስታውቋል። አልሻባብ ጥቃቱ መቼ እንደተፈጸመ አላስታወቀም። የሶማሊያ የማስታወቂያ ሚኒስትር ባወጣው መግለጫ ጥቃቱ በሚገባ የታቀደና ከአጋሮቹ ጋር በአንድነት የተከናወነ መሆኑን አስታውቋል። የሶማሊያ መንግስትና አጋሮቹ መሐመድ ሚሬን ለረጅም ጊዜ ሲከታተሉት እንደነበር መግለጫው ጨምሮ አስታውቋል። መሐመድ ሚሬ ለቡድኑ በመደበኛው መንግስታዊ ስልጣን አጠራር የሀገር ውስጥ ጉዳይ ሚኒስትር ኃላፊነት ላይ እንደነበሩ ሲታወቅ፣ በአልሻባብ ውስጥ በሌሎች በርካታ ኃላፊነቶች ላይም እንደሰራ ታውቋል። ግለሰቡ በሶማሊያና በአሜሪካ መንግስታትም በሽብርተኝነት ተፈርጆ ነበር። በሶማሊያ ህገወጥ የገንዘብ ዝውውርን የሚከታተለው ኮሚቴ መሐመድ ሚሬን ጨምሮ በ8 የአልሻባብ አዛዦች ላይ ማዕቀብ ጥሎ ነበር። አሜሪካ ግለሰቡን በልዩ ዓለም አቀፍ አሸባሪነት ፈርጃ የነበረ ሲሆን መሐመድ ሚሬ ከፍተኛ የአልሻባብ መሪ እንደነበርና ቡድኑ በሚሰጣቸው ውሳኔዎች ውስጥ ሚና እንደነበረው የአሜሪካ የውጭ ጉዳይ ሚኒስቴር አስታውቋል። በመጠናቀቅ ላይ ባለው የፈረንጆቹ 2024 ባህር አቋርጠው ወደ ስፔን ለመግባት የሞከሩ ቢያንስ 10,457 ፍልሰተኞች ህይወታቸውን ማጣታቸውን አንድ ጉዳዩን የሚከታተል መንግስታዊ ያልሆነ ተቋም አስታውቋል። አድማጮችና ተመልካቾቻችን ለዛሬ የነበሩን መሰናዶዎች እነዚህን ይመስሉ ነበር። ከአቀናባሪ ንጉሴ ታምሬ ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነኝ። በነገው ዕለት ሌሎች ዘገባዎችን ይዘን ዳግም እንገናኛለን። እስከዛው ሰላም እደሩ።